አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአዶልፍ ፓርለስ ተደርሶ በተጫነ ጆብሬ መኮንን የተተረጎመው የሀበሻ ጀብዱ መጽሐፍ ትረካ ክፍል 20 ዘመን የተቀላላ ፕሮግራማችን ፍጻሜ ይሆናል።
የኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የሀበሻ ጀብዱ በአድልስ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 20 ዘምሳኒት ሌላ ደጋ አጋጠመን። ከፊት ለፊት ይሄድ የነበረው መኪና መንገድ ዘግቶ ቆመ። በዚህ ጊዜ ቀጭኑ ረጅሙና ቀልጣፋው ዶክተር ሜሊ ምን ተፈጠረ እያለ ከኋላ እየሮጠ መጣ። ሞተሩ ጠፋ ሲል የሱማሌው ሹፌር መለሰለት። መስራት ይቻላል? ጠየቀው ሹፌሩን። አላውቅም ሲል ሹፌሩ መለሰለት። ጥሩ በዚህ ውድ ጊዜያችንን አናጠፋም
ተቃሚ ቃዎችን ብቻ ወርዱና ወደ ገደል ወርውሩት አለና ቀልጭን ተዛዙን ዶክተሩ አስተላለፈ። በርካታ ሰዎች ከመኪናው ውስጥ ይጥቀማል የሚሉትን ነገር አውጥተው ከጨረሱ በኋላ እነዚያ ሰዎች ከመኪናው ጀርባ ዞረው ተጋግዘው ወደ ገደል ውስጥ ወረወሩት። በዚህ መልኩ በጉዟችን ቀጥለን ተራያዎች ካዘቦች ድንበር ደረስ። የእንግሊዞቹ ቀይ መስቀል አሁንም ገና 14 መኪናዎች አሉት። አሁን ወደ ቆቦ እየተቃረብን ነው። በዚህ የራያዎች ግዛት እንኳን የውጭ ዜጎች ቀርቶ ዋነኞቹ የሸዋዎቹ ጦረኞች እንኳን ተዋርተው ነው የሚያልፉት። በእንግሊዞች ቀይ መስቀል ማህበር መሪ ዶክተር ጆን ሚሊ ጥብቅ ትዕዛዝ ሁላችንም መሳሪያዎቻችንን በተጠንቀቅ ይዘናል። እኔ በተቀመጥኩበት መኪና ጋቢና ውስጥ ለኔና ለሾፌሩ መሳሪያዎቻችንን ማስቀመጫ በቂ ቦታ ሲኖር፣ በሌሎች መኪናዎች ጋቢና ውስጥ ለሶስት ለአራት የተቀመጡት ግን መሳሪያዎቻቸውን በግልቦታቸው መካከል አቁመው መያዝ አለባቸው። እኔ በተሳፈርኩበት የጭነት መኪና ውስጥ ከንጉሠ ነገሥቱ ለቀይ መስቀል ማህበር የታዘዙ በርካታ ታጣቂ አጃቢ ኢትዮጵያውያን ወታደሮች ተጨናንቀው ተቀምጠዋል። ጥቂቶቹን በተንቤን አቃቸዋለሁ። እነሱም ደግሞ እኔ የራስ ካሳፈር እንጂ መሆኔን በደንብ ያውቃሉ። ዲሞኖ ከፊታችን በር ዘግቶ የሚጠብቀንን የራያና ዘቦ ጦር ተዋግቶ ለማለፍ መሞከሩ ፈጽሞ የማይታሰብ ጉዳይ ነው። እንደ ኢትዮጵያውያን ውስጥ አዋቂዎች ግምት ከፊታችን በቀላሉ ከአስር ሺህ በላይ የሚሆኑ የራያና ዘቦ ጦረኞች ይጠብቁናል። ምሳ ሰዓት ግድም ላይ መንገድ ቀዳጁ መኪና ሲቆም ሌሎችም መቆም ጀመሩ። እንደ ሁል ጊዜው ሁሉ መኪናው ቀላል ብልሽት ገጥሞት ከሆነ ለተወሰኑ ደቂቃዎች ቆመን መኪናው ተጠጋግኖ በጉዞአችን እንቀጥላለን። አሁን ስንቆም ምን እንደገፋፋኝ ሳላውቅ እስቲ እግሮቼን ላፍታታ ብዬ የተበላሸውን የመኪናውን በር በመከራ ታግዬ ከፈትኩት። ከመኪናው ውስጥ ወርጄ ጥቂት እርምጃዎች እንደተራመድኩ አንዲት ደረቅ ጥይት ጮኸች። በፍጥነት ወደ መኪናው ብመለስ ከጥቂት ሰከንዶች በፊት ተቀምጬበት የነበረው የመኪናው መቀመጫ በጥይት ተቦድሶ አገኘሁት። ምናልባት ከኋላ ከተቀመጡት አጃቢ ወታደሮች አንዱ ባርቆበት ሊሆን ይችላል። የሆነ ሆኖ ከጥቂት ሰከንዶች በፊት በሆነ ምትሃታዊ ኃይል ተገፋፍቼ ከዚያ መኪና ውስጥ ባልወርድ ኖሮ እስከ መጨረሻው አንቀላፍቼ ነበር። ብቻ አትሞች ያላት ነፍስ አይነት ሆኖ በድል ተረፍ። የሞት ጽዋዬ ገና አልሞላችም ነበር። በዚህ መልኩ እድሌ አንድ ጨዋታ ካሳየችኝ በኋላና የጣፈ ምግብ ምሳ ከተበላ በኋላ በአዝጋሚው ጉዟችን ቀጠል። አሁን አንድ ወጣት እንግሊዛዊ እኔ በተሳፈርኩበት መኪና ጋቢና ውስጥ ስለገባ ሶስት ሆነናል። ይህ ወጣት እንግሊዛዊ ከብሪስቶል አካባቢ የመጣ ነው። ብቻ ይህ ወጣት ጨዋታ አመጣና ስለ ሆላንዶቹ ዶክተሮች ገጠመኝ ያወጋኝ ጀመር። ወደ ሰሜን ጦር ግንባር እንዲሄድ የታዘዘውና ምን ጊዜም በሰሜኑ የጦር ግንባር ያልደረሰው የሆላንዶቹ የቀይ መስቀል ማህበር እድል እጣ ፈንታ በጣሙን የሚገርም ነው። ምንም እንኳ የሆላንዶቹ የቀይ መስቀል ማህበር በጥሩ ሁኔታ የተደራጀ በርካታ ዘመናዊ መኪናዎች፣ የሕክምና መሳሪያዎችና መድኃኒቶች ከበርካታ ዶክተሮችና አስታማሚዎች ጋር ያሉት ቢሆንም ያለ ምንም ሥራ ካልጋ ወራሹ ጋር በደሴ ተቀምጦ ወርቅ ጊዜውን በከንቱ አሳለፈ። ለዚህም መሰለኝ በደሴ ያለ ምንም ሥራ የተቀመጠው የሆላንዶች የቀይ መስቀል ማህበር መሪ ቢያንስ በበርካታ የጭነት ከብቶች መድኃኒቶችን አስጭኖ ከሁለት ዶክተሮች ጋር በሰሜኑ የጦር ግንባር ለሚፋለመው የራስ ካሳ ጦር የተላከው። እነዚህ ሁለት ዶክተሮችና ጭነቶቻቸውም 50 የሚሆኑ ታጣቂ የደሴ ልጆች አጅበዋቸው ነበር። አሁን በምናልፍበት መንገድ ማለትም በዋድላና በቆቦ መካከል ነዚህን ሁለት ዶክተሮችና አጃቢዎቻቸውን የደሴ ልጆች ዘመናዊውን የጣሊያን መሳሪያ የታጠቁ አዘቦዎች ያገኙአቸውና ጦርነት ይከፍቱባቸዋል። ሐምሳዎቹ ታጣቂ የደሴ ልጆች ከአዘቦዎቹ ጋር ጦርነት ገጥመው ወደ መረታቱ ሲቀርቡ ይሸሻሉ። በሽሽቱ አንዱ ዶክተርና ጥቂት ታጣቂ የደሴ ልጆች ነፍሳቸውን ሲያተርፉ ሌሎቹ እስከመጨረሻው ተዋግተው ወደቁ። ሁለተኛው ዶክተር በሁለት ያዘቦች ጥይት ተመትቶ እየተንቋቀቀ ወደ ቁጥቋጦዎች ውስጥ ገብቶ ለመስተዋል ቢሞክርም የጊዜ ጉዳይ ይሁን እንጂ አዘቦቹ እንደሚያገኙት እርግጠኛ ነበር። በተለይ ቆፍለው የወደቁትን አጃቢዎቹን የደሴ ልጆች በወደቁበት አንገታቸውን በካራ ያያረዱ ብልቶቻቸውን ሲቆርጡ ባየ ጊዜ ሞት አይቀሬ መሆኑን አውቆ ሽጉጡን ሊጠጣ ቢፈልግ ሽጉጡን ተመትቶ በወደቀበት ቦታ ላይ እንደጣለው ስለተረዳ አይቀሬውን ሞት መጠበቁን ተያያዘው። ብዙም ሳይቆይ አዘቦቹ ዶክተሩን አገኙት። ግን በዚያ ወልጋዳ ካራቸው አንገቱን አርደው አልገደሉትም፣ ብልቱንም አልነኩበትም። ብቻ ለራሱ ግር በሚያሰኝ ሁኔታ በተራ ቃሬዛ ተሸክመው ወደ ሰፈራቸው ወስደው ቁስሉን አከመው እስኪጠግብ አብልተውና ጠጥተው ከቁስሉ አገግሞ ትንሽ ጠንከር ሲል በቃሬዛ ተሸክመው የኢትዮጵያ ወታደሮች ጠዋት በትክክል ሊያገኙት በሚችሉበት ቦታ ላይ በሌሊት ወስደው በቃሬዛው ላይ አስተኝተው ጥለውት ሄዱ። ወጣቱ እንግሊዛዊ ይህን አስደናቂ ታሪክ ገና ሳይጨርስ ሶማሌው ሾፌራችን የመኪናውን ፍሬን በድንገት ረግጦ ቆመን። እስካሁን ከፊት ይሄዱ የነበሩት ሶስቱም መኪናዎች ቆመዋል። ከኋላ የሚከተሉንም በየተራ እየመጡ ተደርድረን ቆምን። በርካታ ፈረንጆች መሳሪያዎቻቸውን በተጠንቀቅ እንደያዙ ድምጻቸውን ከፍ አድርገው ይከራከራሉ። ኢትዮጵያውያን አጃቢ ወታደሮቻችንም እየተጠራሩ በቡድን በቡድን ሆነው ይመክራሉ። ምን ተፈጠረ? ሁሉም የሚያነሳው ጥያቄ ነበር። በንጉሠ ነገሥቱ በራሳቸው የእንግሊዙን ቀይ መስቀል ማህበር መንገድ እንዲመራና በታጣቂ ወታደሮቹ ካደጋ እንዲጠብቅ ጥብቅ ትዕዛዝ ተሰጥቶት የተሾመው ጺማሙ የኮረሙ ቀኛዝማች ፊት ለፊታችን ከተዘረጋው ሜዳ ማዶ ላይ ወዳለው ጫካ መሳይ ቁጥቋጦ በእጁ እያሳየ ና አዘቦ ራያን አለ። ቀኛዝማቹ እነዚህን ሁለት ቃላት ሲናገር ከሁኔታው በቃላት ልገልጸው የማልችለው ጥላቻ በገጽታው ላይ ይታይበታል። ባንድ ቃል ባንዲት የኮረሙ ቀኛዝማች ቃል ሁላችንም ከፊት ለፊታችን ታግለን የማንወጣው አደጋ እንደሚጠብቀን ተረዳን፣ ተገነዘብን። እኔ ለሰው አገር ሰው ራያ ወይም አዘቦ የነዚህ ሁለት ጎሳዎች ልዩነትም ሆነ አንድነት ግልጽ ብሎ ባይታየኝም ሁለቱም ግን አደጋዎች፣ ለዚያውም ከአደጋዎች ሁሉ የከፉ አደጋዎች መሆናቸውን አሳምሬ አውቃለሁ። እነዚህን ራያዎችና አዘቦች የትግራይ፣ የጎንደር፣ የዋግ፣ የጎጃም፣ የወሎና የሸዋ ሰዎች አረመኔዎች ይሏቸዋል። ምናልባትም እንዲህ ባንድነት አረመኔዎች ናቸው ብለው ሲሏቸው የራሳቸው የሆነ ምክንያት ሊኖራቸው ይችላል። በማይጨው ጦርነት በዚያች ቀውጢ ሰዓት በሰሩት ሥራ ግን እኔም አረመኔዎች ናቸው ከማለት ወደ ኋላ አልልም። ምንም እንኳ አዘቦዎች በቁጥቋጦዎች ውስጥ በደንብ ተደብቀው ቢመሽጉም ለጦረኛው ለኮረሙ ቀኛዝማች አይን ግን መሰወር አልተቻላቸውም ነበር። አዘቦዎች መጥፎ ሐሳብ ባይኖራቸው ኖሮ አይደበቁም ነበር እያለ የኮረሙ ቀኛዝማች ወደፊት እንዳንሄድ አገደን። አዘቦቹም እንዳየናቸው ገባቸው መሰለኝ። ቀስ በቀስ ደረጃ በደረጃ ከተደበቁበት ቁጥቋጦ ውስጥ እየወጡ በሜዳው ላይ ተደርድረው ወንዲሆንሽ ጠጋበይ በሚል አይነት በንቀት ይመለከቱን ጀመር። አብዛኞቹ ዘመናዊ የሚባለውን የጣሊያን መሳሪያ ታጥቀዋል። ረጃጅም ጦር ያዙትም እኛን ገብለው መሳሪያዎቻችንን ቢታጠቁ ሳይቆርጡ አይቀርም። ብቻ ተፋጠናል። በመኪናዎች መካከል እየተዘዋወረ ለውጊያ ብቁ የሆኑ ሰዎችን ሲሰበስብ የቆየው ዶክተር ሚሊ በሉ ቦታ ቦታችሁን ያዙ ሲል ቆራጥ መመሪያ አስተላለፈ። ሁላችንም ይመቻል የምንለውን ቦታ ይዘን ጠመንጃችንን አቀባብለንና ወድረን ለመከላከል በተጠንቀቅ በቆምንበት ሰዓት ካፒቴን ስሚዝ እንደ ሁል ጊዜው በግዴለሽነት ጠመንጃውን ዘቅዝቆ እንደያዘ በግራ እጁ የጨበጣትን ያለቀች የውስኪ ጠርሙስ አንጠፍጥፎ ከተጎነጨ በኋላ ባዶዋን ጠርሙስ ወረወራት። ከዚያም ከመኪናው ውስጥ አዲስ የውስኪ ጠርሙስ አውጥቶ ቡሹን በጥርሱ ከፍቶ ከወረወረ በኋላ በረጅሙ አንዴ ተጎንጭቶ መንገዱን በቀጥታ ወደ አዘቦቹ አቀና። ይህ ጀብደኛ ሰው ካፒቴን ስሚዝ በቀኝ እጁ ጠመንጃውን ዘቅዝቆ እንደያዘ በግራ እጁ ከጨበጠው የውስኪ ጠርሙስ ደጋግሞ ከተጎነጨ በኋላ እስቲ ምን እንደሚፈልጉን ጠይቃቸው ብሎ በቀጥታ ወደ አዘቦቹ ሲሄድ ጢማሙ የኮረሙ ቀኝ አዝማች እባክህ ልጄ ይሄን ጅል ፈረንጅ ቆም በለው አለኝ። በኮረሙ ቀኝ አዝማች አነጋገር የሳኩትን ያህል ስቄ ይሄ ጅል ፈረንጅ እንዲቆም ባፋጭለትም ወደ ኋላ እንኳን ለመዘር ሳይሞክር ውስኪ የጨበጠችውን ግራ እጁን ብቻ ወደ ላይ አንስቶ አይዞን አይነት ነገር ምልክት ሰጥቶኝ በጉዞው ቀጠለ። ካፒቴን ስሚዝ ወደ አዘቦች እየቀረበ ቢሄድም አዘቦች ምንም አይነት የጠብ ምልክት አላሳዩትም። አንዲት ጥይት ሳትጮህበት ጀብደኛው ካፒቴን ወደ አዘቦቹ ሰፈር ተቃረበ። አዘቦች ይህን ጀብደኛ ሰው ሊገድሉት ቢፈልጉ ኖሮ ገና ድሮ በሩን ታተኩስ ፍትንትኑን ባወጡት ነበር። ግን ምንም ሳይተኩሱበት በሰላም ከመካከላቸው እስኪያስገቡት ድረስ አፍጠንና ትንፋሻችንን ውጠን ተከተል ነው ባይናችን። ብዙም ሳይቆይ ጀብደኛው ካፒቴን ስሚዝ እንዳካሄዱ በቀኝ እጁ ጠመንጃውን ዘቅዝቆ እንደያዘ በግራ እጁ እያለቀች ያለችውን የውስኪ ጠርሙስ አሁንም እየተጎነጨ በሄደበት ፍጥነት ተመልሶ መጣ። የሁላችንም ጥያቄ የነበረውን ምን አሉ ብሎ ዶክተር ሚሊ በጉጉት ጠየቀው። አሁን ካፒቴን ስሚዝ ጠርሙሱን በንዴት ወርውሮ ሌላ አዲስ ጠርሙስ ከመኪና ውስጥ አውጥቶ ሊከፍት እንኳ ሳይሞክር ፈረንጆች ከነ መኪኖቻቸው ከነ ጓዛቸው ማለፍ ይችላሉ፣ የሸዋ ወታደሮች ግን አንዱም ማለፍ አይችልም ብለዋል አለና ያን ሙሉ የውስኪ ጠርሙስ ወርውሮ ካለቱ ጋር ሊከሰክስ ካሰበ በኋላ መልሶ በጥርሱ ቡሹን ከፍቶ ባፉ ተጎነጨ። ቀጥሎም አንድ ጊዜ በረጅም ተጎንጭቶ ጠርሙሷን ለኔ አቀበለኝ። እኔም የቻልኩትን ያህል ተጎንጭቼ ስለ አዘቦች በተለይ ራያዎች በሸዋ ሰው ላይ ስላላቸው ጥላቻ ወደ ማሰላሰሉ ገባሁ። የሸዋ ልጆች በአመዛኙ ኦሮሞዎችና አማራዎች ናቸው፣ ራያዎችም በዘር ኦሮሞዎች ናቸው ይባላል። ታዲያ በዘር አንድ ከሆኑ ይህን የመሰለ ጥላቻ በመካከላቸው እንደምን ሊፈጠር ቻለ? ወደ ደብረ ታቦር ከመብረሬ በፊት አንድ ስለ ኢትዮጵያ ውስጥ አዋቂ የታሪክ ተመራማሪ ፈረንጅ በዚያች የግሪኩ ቡና ቤት ውስጥ ተቀምጠን የዚያን የግሪክ የውሸት ውስኪ ስንጠጣ እንደ ቀልድ ያለኝ ነገር ትዝ አለኝ። የምኒልክ ልጆች የሸዋ ልጆችን ማለቱ መሰለኝ ወደር የማይገኝላቸው ተዋጊዎች ናቸው፣ ግን ጥሩ አስተዳዳሪዎች አይደሉም ነበር ያለኝ። ይህ ሁሉ ጥላቻና ቂም በቀል ካስተዳደር ጉድለት የመጣ ይሆን? እኔ እንዲህ በሐሳብ ርቄ ሲሄድ ዶክተር ሜሊ ንጉሰነገስቱ እንዲያጅቡት በኮረሙ ቀኛዝማች አዛዥነት የፈጠሩትን ጦር እዚህ ላዘቦች ጠመንጃ ኢላማ መምቻ እንዲሆኑ በትኖ መሄዱ ከብዶት ለመወሰን ተቸግሮ 10 ጊዜ ጸጉሩን እንደመንጨት ይያለ ሲንቆራጥጥ እና ሲጨነቅ አይዞን ዶክተር አንተ ሰዎችን ይዘህ ሐሳባቸውን ሳይቀይሩ በፊትህ ሂድ እኔ ከነዚህ ምስኪኖች ጋር ቆያለሁ እስከ ነገ ጠንክረን ከቆየን ምናልባት ቀዳሚው የንጉሰ ነገስቱ ጦር ይደርስልናል እያልኩ ላፋፋውና አዘቦቹ በከፈቱለት በር ቢያንስ በኃላፊነት ያመጣቸውን ሰዎችን በሰላም ይዞ እንዲያልፍ አደፋፈርኩት የኔን ከኮረሙ ቀኛዝማች ወታደሮች ጋር የአርባ ቀን እድላቸውን ለመካፈል መወሰኔን የሰማው እብዱ ጀብደኛው ካፒቴን ያችኑ የውስኪ ጠርሙሱን እንደጨበጠ እኔ ተደግፌ ወደ ነበረው ቋጥኝ መጣ ካፒቴን ፓብሎሳክ እባክህ ከዚህ እብደት ጋር አብሬ እንድሞት ፍቀድልኝ ብሎ በሳት ፈረሰና ቀጥሎ ታውቃለህ ካፒቴን በዚህ ምድር ላይ ከኔ በላይ እብድ ያለ አይመስለኝም ነበር በርግጥም የለም ግን አንተ ወንድሜ እየደረስክብኝ ነው እያለ ቆይቶ እኔም ከካፒቴን ፓርለሳክ ጋር እቀራለሁ አለ የዚህ እብድ ሰው ከኔ ጋር በዚህ የቆቦ ድንበር ላይ መቅረት ባይገርመኝም ለመሆኑ በምን ቋንቋ ተግባባችሁ ስል ከአዘቦች ጋር በምን እንደተግባባና እንደተደራደረ ጠየቅኩት አሁንም ያችን ውስኪውን ሁለት ጊዜ በረጅሙ ከተጎነጨና ውስኪው ያረደውን ጉሮሮውን እንደመሞረድ እያደረገና ጠርሙሱን ለኔ እያቀበለ በአንድ ወቅት እዚህ ነበርኩ አለኝ ምንም እንኳን ይህ እብድ ካፒቴን ስሜትህ ከኔ ጋር አብሮ ለመቅረት ቢወስንም አንተ ካልሄድክና መንገዱን ካልከፈትክልን አንዳችንም አንሄድም ስላሉት አዝናለሁ ካፒቴን ፓርለሳክ ከአንተ ጋር መሞት ክብር ነበር እያለ እየቀለደብኝ እሱ ከመኪኖቹ ፊት ቀድሞ እንደ ሁል ጊዜ ሁሉ ጠመንጃውን በቀኝ እጁ ለግራጁ ሁል ጊዜም የማትለየውን የውስኪ ጠርሙስ አሁንም እየሳመ ቀጥ ብሎ ወደ አዘቦች ሄደ እኛም እድላችን ጨክና አልጨከነችብንም የተቆራረጡ ጦረኞች ቀስ በቀስ መተረቃቀም ሲጀምሩና ኃይላችን እየተበራታ ሲመጣ አዘቦች የዘጉትን በር ከፍተው ተበታተኑ እኛ የአዘቦችን መሬት ስንሻገር የነ ዶክተር ሚሊ መኪኖች ገና ድሮ ደሴ ገብተው ነበር የአዲስ አበባ ወሬኞች ስለ ካፒቴን ስሚዝ ብዙ ሲያወሩ ሰንብተዋል እርግጠኛ ነኝ ይህ ጀብደኛ ሰው በሁለቱ የተንቤን ጦርነቶች የመሳተፍ እድል ቢኖረው ኖሮ ታሪክ ሊጽፈው የሚገባ ጀብድ በተራ ነበር ግን እኛ በተንቤን የጦር አውድማዎች ስንዋጋ እሱ በደሴ ድንኳኑ ከብቸኛዋ ጓደኛው ከውስኪው ጋር ዓለሙን ይቀጭ ነበር የአዲስ አበባ ወሬኞች ስለዚህ እንግሊዛዊ ካፒቴን ሳይሆን ስለ ልጁም ጦር በሰፊው ብዙ እያጋነኑ ያወሩ ነበር እነዚህ የአዲስ አበባ ወሬኞች አብቹ በኮረም ከንጉሠ ነገሥቱ ጋር እንደተገናኘና በሰሜኑ የጦር ግንባር ስላሳየው ወደር የማይገኝለት ጀግንነት የደጃዝማችነት ማዕረግ ሰጡት ሾሙት ሸለሙት እንደ ልጃቸው አቅፈው ሳሙት እያሉ ዓይን ያወጣ የውሸት ወሬ ሲያወሩ ተሰምተዋል እርግጥ ንጉሠ ነገሥቱ ለአብቹ ያላቸውን አድናቆት በእኛ በሰው አገር ሰዎች ፊት እንኳ ሳይደብቁ ተናግረዋል ከዚያም አልፈው ይቺ አንድ ፍሬ ደጃዝማች ከኛም በላይ ጀብዱ እየሰራች እንደሆነ እንሰማለ ብለው በኔ ፊት ተናግረዋል ግን ንጉሠ ነገሥቱ እንኳን አቅፈው እንደወለዱት ልጃቸው ሊስሙት ቀርቶ ትክክለኛ ስሙ እንኳን ማን እንደሆነ ግምቱም የላቸውም ለነገሩ ምናልባት ደጃዝማች አበራ ካሳ ያውቅ እንደሆነ እንጂ ሌላ የሚያውቅ ማንም ትልቅ ሹም የለም የሆነ ሆኖ ልቆቁም ነገር ሁላችንም በዚህ መልኩ የራያና ያዘቦችን መሬት ተሻግረን በሰላም አዲስ አበባ ገብተናል። ምዕራፍ 35 ተስፋሪስ ቀኖች የግዳጅ ፍጻሜ። በማይጨው ስለደረሰብን ሽንፈት አዲስ አበባ ውስጥ መጀመሪያ የተረዳው ሰው የአዲስ አበባው ቴሌግራፊስት ነበር። የአዲስ አበባው ቴሌግራፊስት በተለመደው ሰዓት ከኛ ጋር ለመገናኘት ቢሞክርም የኛ ሬዲዮ ደንቁራ ነበር። ናም ያቆፍጣና ወጣት ቴሌግራፊስት በማይጨው የደረሰብንን ሽንፈት ለመረዳት ጊዜ አልፈጀበትም። የራስካታ ጦር በተንቢን ሲሸነፍ የራስካታም ሬዲዮ ደንቁራ ስለነበር ያ ልጅ በማይጨው መሸነፋችንን ተረድቶት ነበር። ከዚህ በተጨማሪ ከማይጨው ጦርነት ሽንፈት በኋላ ጃንሆይ አንድ የመጨረሻ ቴሌግራም ለቴጌ መነን አስተላልፈው ነበር። ቴሌግራፋቸው የኛ ጀግኖቹና ታማኞቹ ወታደሮች በማይጨው የጦር አድማ ወድቀዋል። ጀግኖቹን የመቅበሪያም ጊዜ አልነበረንም። የተረፉትም በአብዛኛው ቆስለዋል። በዚህ የጃንሆይ ቴሌግራፍ እቴጌ መነን የኢትዮጵያ ሰራዊት በማይጨው መሸነፉንና መረታቱን አውቀው ለወቅቱ የአዲስ አበባው መሪ ለሽማግሌው የጃንሆይ የውጭ ጉዳይ ሚኒስትር ለብላቴን ጌታ ህሩይ ሳያስታወቁ አልቀሩም መሰል። ብላቴን ጌታ ህሩይ አዲስ አበባ አደጋ ላይ እየወደቀች እንደሆነች ተረድተው በጦር ግንባር ካልተሰለፉት ሚኒስትሮቻቸው ጋር ለሊቱን ሲመክሩ አድረው የኢትዮጵያ ዋና ከተማ አዲስ አበባ ወደ ነቀምት እንዲዛወር አደረጉ። አሁን የኢትዮጵያ ዋና ከተማ ነቀምት ናት። ብላቴን ጌታ ህሩይን የኢትዮጵያን ዋና ከተማ ወደ ነቀምቴ እንዲያዛውሩ ያስገደዳቸው ምክንያት በማይጨው በኢትዮጵያ ሰራዊት ላይ ስለደረሰው ሽንፈት ያገኙት የተቆራረጠ ወሬ ብቻ ሳይሆን ሰሞኑን በአዲስ አበባ አናት ላይ የሚያንዣብቡት የጣሊያን የስለላ አውሮፕላኖች ጭምር ነገሩን ክፉ መሆኑን አሳምኗቸው ነው። የኢትዮጵያ ዋና ከተማ ውሎ ሳያድር ወደ ነቀምቴ እንዲዛወር ወስነው በጦር ሜዳ ካልዋሉ ሚኒስትሮቻቸው ጋር ለነቀምቴ ጉዞ ዝግጅት ጀመሩ። እንዲህ አዲስ አበባ አናት ላይ ቁጥራቸው በርከት ያሉ የስለላ አውሮፕላኖች ብቅ ባሉ ቁጥር የአዲስ አበባ ነዋሪዎች መላቀጡ በጠፋ ሁኔታ ተደናግጠው በየባህር ዛፉ ውስጥ ገብተው ሲደበቁ ሲሸሸጉ፣ የውጭ ዜጎች በየኤምባሲ ውስጥ ቀድመው በተገነቡ ከአውሮፕላን ቦምብ ፍንዳታ መከላከያ ጉድጓዶች ውስጥ ይገቡ ነበር። የአዲስ አበባ ነዋሪዎች ስለ ጦርነቱ አስከፊነት ቅንጣት ያህል ግንዛቤ ያላቸው አይመስልም። ግንዛቤው ቢኖራቸው ኖሮ ለእነዚያ የተረገሙ አውሮፕላኖች ጀግናውን የኢትዮጵያ ወታደር በመሸገበት ዋሻ ገደል ንደው ከነ ሕይወቱ ከቀበሩ እርጉሞች በባህር ዛፍ ጫካ ውስጥ ገብቶ መሸሸጉ ምንም ፋይዳ የሌለው ነገር መሆኑን በተረዱት በተገነዘቡት ነበር። የውጭ ዜጎች ኤምባሲዎች በግቢዎቻቸው ውስጥ አስቆፈሯቸው ከአየር ድብደባ መከላከያ ጉድጓዶች ለመግባት ሲራወጡ ስለ ጦርነቱ አስከፊነት ቢያንስ በመጠኑም ቢሆን የተረዱ ይመስላሉ። ይህ ጭንቀትና ፍርሃት ግን ዋጋ ቢስ ነበር። እንዲህ በርከት ብለው በአዲስ አበባ አናት ላይ የሚያንዣብቡት አውሮፕላኖች በአዲስ አበባ ከተማ ላይ በቦምብ ምትክ ወረቀቶች ብቻ ነበር የሚበትኑት። እንዲህ ቀኑን ሙሉ የጣሊያን አውሮፕላኖች አዲስ አበባን እየዞሩ የጣሊያን ባንዲራዎችንና በአማርኛ የተጻፉ በራሪ ወረቀቶችን ሲበትኑ፣ በየባህር ዛፉ ጫካ ውስጥ ገብቶ በፍርሃት ሲንቀጠቀጥ የዋለው ሰው ወደ የጎጆው መመለስ ጀመረ። مارشال بادوليو ببراري ورق أتوتشو لاتي سببا هز ان ديسيل يسلام تريون أستلال فال يهتبيا ستادروش باشنجي هايك زوريا بتريين بمايشو ان دايهون هونو سلتشنفو عبدي سببا يالمنم دم مفاسس ان دياس ركبونا يهننم يسلام تري تكبلو بترالك انساوة چانات لاي بالسوستون قلم يتاليان بانديرا ان دي سكلو يازال መጋቢት 7 ቀን 1928 ዓመተ ምህረት በአዲስ አበባ ነዋሪዎች በሰፊው ይወሩ ከነበሩት ትኩስ ወሬዎች መካከል ጣሊያኖች 3 ቀን ባልሞላ ጊዜ ውስጥ አዲስ አበባ ይገባሉ የሚለው ይገኝበት ነበር። ምንም እንኳን ይህ ወሬ የጣሊያን ሰላዮችና አዋሻኪዎች እጅ እንዳለበት ቢታወቅም የጣሊያን ጦር ከአዲስ አበባ ርቆ ያለና ለተቀን መንገድ እየሰራ ስለሆነ በሶስት ቀን ውስጥ እንኳ ባይሆን በቅርቡ አዲስ አበባ መድረሳቸው ጥርጥር የለውም። ይቺን የሶስት ቀኗን ወሬ አብዛኞቹ የአዲስ አበባ ሰዎችም አላመኑትም ነበር። በተለይም የአምባላጌን ተራራማ መንገድ አስቸጋሪነት አሳምረው የሚያቆ ሰዎች ሽንጣቸውን ገትረው ሊሆን አይችልም ሲሉ ተከራከሩ። እነዚህ ሰዎች ያላወቁትና ያልተገለጠላቸው ነገር ቢኖር ጣሊያኖቹ አስቸጋሪውን ያምባላጌ ተራራ በድማሚት እያፈረሱና እየናዱ የድርጊያ መንገድ እየሰሩ በፍጥነት መጓዝ መጀመራቸውን ነበር። በኋላ ላይ አልጋውራሹ ከጥቂት ወታደሮች ጋር ከደሴ ተመልሰው አዲስ አበባ ሲገቡ ሁሉም ሊሆን ይችላል ሲሉ አመኑ። በነዚህ በማይታመኑ ቀኖች ማናቸውም የአዲስ አበባ ሰው ኢትዮጵያ ንጉስ የት እንዳሉ እንኳን አያቅም ነበር። እና ሁሉም በተለይም ወሬኞች ስለጃኖ ያርባ ቀንድል እየፈጠሩ ሲያወሩና ሲተነብዩ የአዲስ አበባ ህዝብ መላው ጠፍቶት ሲጨነቅና ሲተበብ ቀድመው ከጦር ሜዳ የተመለሱ ወታደሮች የተለያዩ የስማ በለው አይነት ወሬዎች ይዘው አዲስ አበባ ገቡ። ከነዚህ ከጦር ሜዳ ከተመለሱ ወታደሮች መካከል አንዳንዶቹ ጃንሆይ ጦራቸውን እየመሩ ያሸንገን ሃይቅ ሲሻገሩ በራያ ሽፍቶች ጥቃት ደርሶባቸው ጦራቸው ከፍተኛ ጉዳት ደርሶበት እሳቸውም ባሸንገን ሃይቅ ወድቀዋል ሲሉ፣ ሌሎች ደግሞ ጃንሆይ በራያ ሽፍቶች ጥይት ተመተው ሲወድቁ ባይኔ በብረቱ አይቻለሁ እያሉ ምስክርነታቸውን በመስጠታቸው አዲስ አበባ አሁን ሌላ አደጋ ላይ ለመውደቅ ተቃረበች። በሰሜኑ የጦር ግንባር የጠላትን ጦር ገጥመው ሲዋጉ ሲመክቱና ሲከላከሉ ቆይተው በማይጨው ጦርነት ድል ተመተው ለሂተውና ተርበው ወደ ትውልድ አገራቸውና መንደራቸው የሚመለሱት እነዚህ ጀግኖች አዲስ አበባ ሲገቡ አዲስ አበባዎች በወጉ እንደ ጀግና ከመቀበል ይልቅ ደቀማኛና ሌባ ይቆጥሯቸው ጀመር። በዚህ ምክንያት እነዚህ ረሃብ ያንገላታቸውና የሽሽት ሩጫ ክፉኛ ይጎዳቸው አንበሶች ቁጦችና ብስጮች መሆን ጀምረዋል። ይህም አዲስ አበባን ለሌላ አደጋ እየጋበዛት እየገፋፋት ነው። አዲስ አበባ በዚህ መልኩ አደጋ እርግዛ ቀኗን ስትጠብቅ በርካታ ጓዝ የተጫኑ አህዮችና ጋሰሶች ወደ ነቀምቴ መንገድ ጀመሩ። ይህ ማለት ደግሞ ኢትዮጵያ ዋና ከተማ በትክክል ወደ ነቀምት እየተሸጋገረ ነው ማለት ነው። በርካታ አውሮፓውያን ገና ጦርነቱ ሊጀመር ግድም በጊዜ ወደ አገራቸው ሂደዋል። ወደ አገራቸው ያልሄዱት ጅቡቲ ተቀምጠው የሚሆነውን እየጠበቁ ናቸው። ሚያዚያ 10 እና ሚያዚያ 11 ቀን ጣሊያኖች በሶስት ቀን አዲስ አበባን እንደሚይዙ እርግጠኛ ነው እየተባለ በሰፊው ስለተወራ በአዲስ አበባ ያሉ በርካታ የውጭ ሀገር ዜጎች ጓዛቸውን እንኳን በቅጡ ሳይቋጥሩ ወተታቸውን ጥለው በባቡር እንደ ከብት እየታጎሩ ወደ ጅቡቲ ፈረጠጡ። እንዲህ እግሬን አውጪኝ ከሚፈረጠጡት አመዛኞቹ ለጃንሆይ ወታደር ያሰለጥሩ የነበሩ መኮንኖች ነበሩ። እነዚህ መኮንኖች በንጉሠ ነገሥቱ ቤተ መንግሥት ከፍተኛ ገንዘብ እየተከፈላቸው የንጉሠ ነገሥቱን ጦር ሲያሰለጣጥኑ ለረጅም ዓመታት በኢትዮጵያ በተርላ ቢኖሩም ጦርነቱ ሲጀመር ግን እግራቸውን ከአዲስ አበባ አላነሱም ነበር። እንግዲህ የቁርጡ ቀን ሲቀረብ ግን እግሬን አውጪኝ ወደ ጅቡቲ ፈረጠጡ። የንጉሠ ነገሥቱን ጦር ሲያሰለጥኑ እስከ መጨረሻው ቀን ድረስ ከሥራ ገበታቸው ላይ ሳይነሱ የመጣው ይምጣ ብለው በአዲስ አበባ የቀሩ ቢኖሩ የስዊድን ተወላጅ መኮንኖች ብቻ ነበሩ። የመጣው ይመጣል፣ ያበጠው ይፈነዳል እንጂ ከኢትዮጵያ አንወጣም ያሉ የውጭ ዜጎች የተለያዩ አገሮች ኤምባሲዎች ያቀረቡላቸውን ጊዜያዊ መጠለያ ተቀብለው ካራዳ ወጥተው በየኤምባሲው ጓሮ የድንኳን ከተማ ከተመው ተቀመጡ። አዎ ኤምባሲዎች በአብዛኛው በተላልቅ የድንጋይ ግንቦች ከመገንባታቸው በላይ በበርካታ ታጣቂዎች ሌት ተቀን ይጠበቁ ነበር። በፈረንሳይ ኤምባሲ ከፈረንሳውያን በተጨማሪ ቼኮስሎቫኮች፣ ፖላንዶች፣ ሩሲያውያን፣ ግሪኮችና የሌሎችም አገር ዜጎች ስደት ገብተው ያንን በአበባ ያጌጠና የተሽቆጠቆጠ ግቢ ወደ ትልቅ የድንኳን ከተማነት ለወጡት። ይህ በፈረንሳይ ኤምባሲ ግዛት የተከተመ የስደት የድንኳን ከተማ ምናልባት ጣሊያኖች አዲስ አበባ ቢገቡና ጥቃት ለመሰንዘር ቢሞክሩ ይህን መሰሉን ጥቃት ለመከላከል ከተሰለፉት አልሞ ተኳሽ የሴኔጋል ወታደሮች በተጨማሪ በድንኳን ከተማ በስደት የሚኖሩት ወንድ ሴት ሳይባል ከኤምባሲው መሳሪያ ታድሏቸው ሁሉም በተጠንቀቅ ቆመዋል። ይህ በኤምባሲው ግቢ ውስጥ ያለ ትንሽ ጦር በመጠኑም ቢሆን ዓለም አቀፋዊነት ያለው ጦር ይመስል ነበር። የጣሊያን ጦር እንደ ተወራለት በሶስት ቀን አዲስ አበባ ባይገባም አዲስ አበባ አፋፍ ላይ ግን ደርሶ ነበር። አዲስ አበባን ቀድሞ ሂዶ እንዲይዝ የታዘዘው የጣሊያን ጦር ከደሴ የተነሳው ሚያዝያ 16 ቀን ነበር። አራት ቀን ቀደም ብሎ ሚያዝያ 10 ቀን ማርሻል ባዶሊዮ ዋና የጦር መምሪያውን ከመቀሌ ነቅሎ ደሴ ከተከለና ከሰፈረ ከአራት ቀን በኋላ ክፍለ ጦሩን አዲስ አበባን እንዲይዝ አዞ ላከው። እንዲህ የጣሊያኑ ጦር ያለ ብዙ ከልካይና አጋጭ አዲስ አበባን ለመያዝ እየገሰገሰ ሲቃረብ ቢያንስ አዲስ አበባን ከጠላት ጦር ለመከላከልና የጣሊያኑን ጦር መንገድ ላይ አግዶ ከማይጨው ተበትኖ ወደ አዲስ አበባ የሚመጣውን ጦር እድል ለመስጠት የመጨረሻ ሙከራ ለማድረግ የተወሰኑ ጀግኖች ወደ 5000 ገደማ የሚሆኑ ወታደሮችን ያቀፈ አነስተኛ ጦር በአጭር ጊዜ ውስጥ ተዘጋጅቶ ለመከላከል ከአዲስ አበባ ተነስቶ ወጣ። ይህ ወደ 5000 ገደማ የሚሆን ጦር የተሰባሰበው ከሁለታ ወታደራዊ ትምህርት ቤት ተማሪዎች፣ ከንጉሠ ነገሥቱ የቤተ መንግሥት ታጣቂ አሽከሮች፣ ከጦር ግንባር ከተመለሱ በአዲስ አበባ ዙሪያ ካሉና እንዲሁም አዲስ አበባ ውስጥ ከሚንገላወዱ ወዶ ገባዎች ሲሆን የዚህ ጦር መስራችና መሪ በሆነው ስዊድናዊ መኮንን ጦሩ እየተመራ ወደ ጣርማበር ገሰገሰ። እቺ ወሳኝ የሆነች ቦታ ግን ገና ድሮ በጣሊያኖች እጅ ወድቃ ነበር። ከጣርማበር በኋላ የጣሊያን ጦር ወደ አዲስ አበባ ያደረገው ጉዞ ግን በሁለመናው ወታደራዊ ሰልፍ ይመስል ነበር። የመጀመሪያው ሜካናይዝድ ጦር 1725 ተሽከርካሪዎችን ይዞ በጣርማበር በኩል አድርጎ በደብረ ብርሃን አልፎ ወደ አዲስ አበባ ያለ ችግር ገሰገሰ። ሶስተኛው ክፍለ ጦር ደግሞ በአስቸጋሪው መንገድ በፍቼ በኩል ወደ አዲስ አበባ ሄደ። በዚህ መልኩ ወደ አዲስ አበባ የሚጎርፈው የጠላት ጦር ሊያቆመው የሞከረ ምንም ኃይል አልነበረም። የአዲስ አበባ መንገድ ክፍት ነው። ከዛሬ ነገ ጣሊያኖች አዲስ አበባ ገቡ እየተባለ ሲሰጋ ሚያዝያ 22 ቀን ጃንዋሪ በጣት ከሚቆጠሩ ታማኝ ወታደሮቻቸው ጋር አዲስ አበባ ቤተ መንግሥት ገቡ። ጃንዋሪ የአሸንጌን ሐይቅ ሲሻገሩ እንደዚያ በጣሊያን አውሮፕላኖች ቦምቦችና በራያና አዘቦች እየታለሙ በሚተኮሱ ጥይቶች የኢትዮጵያ ሰራዊት ሲረፍ ከሁሉም በላይ ኢጣሊያኖች የጨት መስረፋቸው ራሱን የቻለ ታላቅ ተአምር ነው። እድለኛም ናቸው። ኢጣሊያኖች በጥሩ መረጃ ተከታትለው በቦምብና በጨት መርዝ ሆን ብለው ያጋዩት ጃንሆይን አጅቦ ይሄድ የነበረውን ሰራዊት ነበር። ጃንሆይ እንዲህ መላው በጠፋ ቀውጢ በሆነ ሰዓት ያሽንገን ሐይቅ የመሻገሩን ሐሳብ ቀይረው ተገንጥሎ ብቻውን በራያዎችና አዘቦች በጣሊያኖች ተከቦ ፍዳውን የሚያዩን የአራተኛውን ርዕስ ጦር ለመርዳት ዞረው ቆርበቱ ላይ ለመግጠም የወሰኑትን ውሳኔ በትላልቆቹ ሹሞቻቸው ውትወታ ትተው እያዘኑ አሸንጌን ተሻገሩ። በቆርበቱ የጦር አውድማ በሺዎች የሚቆጠሩ ምርጥ የኢትዮጵያ ልጆች የጠላትን አንገት እያነቁ ጥለው ወደቁ። በእነዚህ ሹማምንቶቻቸው ውትወታ ጃንሆይ ሚያዝያ 27 ቀን እንደገና ጦራቸውን አሰባስበው ለዙም ጣሊያኖች በማይዳፈሩት መንገድ በላሊበላ በኩል አድርገው ወደ ደሴ ጉዞ ጀመሩ። ሰባት ቀን አድካሚ የእግር ጉዞ በኋላ ላሊበላ ገቡ። ከዛሬ 700 ዓመት በፊት ሆዷን ቆፍራ ካንድ ወጥ ድንጋይ ልጇን ፈልፍላ ውብ ቤተክርስቲያኖችን ሰርታ በሆዷ አቅፋ በምትኖረው ላሊበላ ለሁለት ቀናት ያህል አረፉ። ከዚያ በኋላ በሚቀጥሉት ሰባት ቀናት ተጉዘው ወደ መቅደላ አፋፍ ሲቃረቡ መቅደላ በጣሊያኖች እጅ መውደቋን ሰሙ። እንዲህ ሽፍታ በሽፍታ በሆነው አገር ውስጥ እጅጉን የደከመውንና ቁጥሩም አሽቆልቁሎ የወረደው ሰራዊታቸውን እየመሩ ወደ ወረይሉ ሂደው ቢያንስ በስልክ ከአዲስ አበባ ጋር ለመገናኘትና ዓለም ምን እያለ እንደሆነ ለመስማት ከፍተኛ ተጋድሎ በማድረግ ወረይሉ አፋፍ ላይ ደረሱ። ጠማማ ድል ወረይሉም በጣሊያኖች ወድቋል። አሁን ሌላ ምንም አማራጭ አልነበራቸውም። ያላቸው ብቸኛ አማራጭ ጣሊያኖች ለጊዜው የማይደፍሩት አስቸጋሪው የፍቼ መንገድ ብቻ ነበር። ይህ ለዝንጀሮ እንኳ የሚታክት መንገድ እንደማንም ተራ ወታደር ተጉዘው ሚያዝያ 21 ቀን ፍቼ ገቡ። በዚያው ቀን ከአዲስ አበባ በርካታ ተሽከርካሪዎች መጥተው ወደ አዲስ አበባ ወሰዷቸው። የእኛም ግዳጅ በፍቼ ተጠናቀቀ። ጀግና ሰው የት ገባ?
ካማ ቱማ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ነገ የሚወሳውን ትናንትና ኖረን በኑሯችንም ወንዝ በደም ቀይ ባህር ላይ የታሪክን ጀልባ ወደ ግራ ቀስፈን ከህዝብ ወደብ ከተን ሞት ለግራዚያኒ አርበኞች መፈክር በወጣት ቁጥዎች በታሪክ ወራሾች ሲጎሰም ትናንትም ገለን ፍርሃትን ያን ራስ መውደድን ለምትጮ ሀገር አለና እያልን በጻረ ሞት ስቀን በመሐይም መንጋ በነፍሰ ገዳዩ አሹፈን አላግጠን ሞት አይፈሪ ትውልድ የፋሽስት መጋኛ ሀገር ወዳድ ትውልድ የጠባብ ማርከሻ ሽቶ ከርቤ ቀርቶ ባሩዱን ታጥኖ በቀብሩ ሲተን መንገድ መጣል ደርቶ የሞት ጽዋን ጨላጭ በመዝሙር አጅቦ በእናችን ፋለን ጥይትን ከልሶ ማን ይፈራል ሞትን ከታቡ ያረገው ያ ትውልድ እንጂማ ሌላማ ሌላ ነው ዳሮን ገዳይ ጨካኝ ሽብራቸው ክፉ ስራቱ አረመኔ ልክ አልባ የግፉ ያ የነበር ጊዜ ገና ሳይረሳ ያ ሁሉ ሰማዕት ገና ሳይዘከር ከጋራ ጉድጓዱ ከምስጢር መቃብር የጭቁኑ አጥንት ተቆፍሮ ሳይወጣ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ህሊናችን በሆድ ታንቆ ሳይገደል አሁን ምን አመጣው ያልነበረን ነበር ብሎ ለማሳመን ደፋ ቀና ማለት ሌት ተቀን መባከን ወረቀት መጨረስ በዘረኛው ማጀት ሐሰትን መታጠን ያ የወልቃይት መሬት ጀግና የሞተለት ጀግና የሞተበት ያ የቋራ መሬት ጀግና የበቀለበት ጀግና የታገለበት ያ የጎንደር መሬት ያ የወሎ መሬት የኢትዮጵያ መሬት ጀግና ሰው ጠፍቶ ነው ሱዳን የገባበት ጀግና ሰው ጠፍቶ ነው ወያኔ ያዘዘበት ድንጋይ ዳቦ ዘመን መችኛ አየነው ነጋ ጠባራብን ሁሌ እየታቀፍ ነው ሶስቴ ማድ በቀን ቃል ኪዳን ገቡልን ታስቦ ራት ይቆይ በጦም ሊያሳድሩን ግና የኮሎኔል ሽብር በቁማችን ገሎን ለጠባቡ መንጋ ማጎብደዱ ቀሎን ጫንቃችን ለሸክም አለና እያሰኘ ሳናውቅ ኖሮ ገሎን ታሪክ ዋሽቶ ጠፋ ትውልድ ቆመጠጠ ነበረ ነበርን እየደጋገመ ወይስ ትናንት ዛሬ ልዩ ሰማይና መሬት ለአገር መሞት መስዋዕት ተብሎ ፋራነት ብልጡ ዛሬ ፈልቶ የዲቪ አርበኛ ፖለቲካው ቡርቅቅ ለጠባብ ዘረኛ ኢንጂነር ዶክተሩ የእውቀት መናኸሪያ ፖለቲካው ጮሌ መርህ አልባ ጉዞ ማጠፊያ ላይ ሳይደርስ ሁሌም እጥፍ ብሎ የሚካድ መርህም በዚህ በዚያ ጠፍቶ ባንዳነት የቤት ልጅ ወገን መሸጥ ቆንጆ ክልል አንድ መወለት የገነት በር ከፋጭ ሰው በላ ጥርስ ለጋሽ ህሊናን አሟጣጭ ሀገር ምን ሊፈይድ ክልል ሳለምቹ እኛ ተበዝባሾች እነሱ ወርቆቹ እስከ መቼ ታሪክ ተጨራምቶ ሊቆይ እስከ መቼ ሀገር መጫወቻ ልትሆን ብሎ የሚጠይቅ ምን ምላሽ ያገኛል? ዝምታ ነው መልሱ ወይስ ታሪክ ዋሽቷል? የጋምቤላ መሬት ስንቱ የሞተለት፣ የቢሾፍቱ መሬት ስንቱ ያደቀለት፣ የኢትዮጵያ መሬት ደም የፈሰሰለት፣ ጠባቂ አጣ ዛሬ ቻይና ፈነጨበት፣ ህንዱና አረቡ ዝርፍ ያጧጧፈበት። ድንጋይ ዳቦ ዘመን ያኔ ባሳየነው፣ በዚያ ትውልድ ጊዜ አብረን በታገልነው፣ ቃልማ ቃል ነበር ሚዛኑ የከበደ፣ ቃሌን አላጥ ብሎ ስንቱ ረገፈ፣ ሀገር ሀገር ብሎ ስንቱ ተቀጠፈ። የመደብ ልዩነት የህይወትን ሚዛን ከባድ ቀላል አርጎ፣ የህይወት ጉድለት ለድሃው ተነፍጎ፣ መስዋዕትነቱ ክብር ቦታን ሲያጣ ማየቱ ተለምዶ፣ የኔው ብጠው ድሃ ለነሱ ጦርነት ሲማገር ጧት ማታ፣ ሲሾም ሲሸላለም ፈርጣጩና ባንዳ፣ ለአገር መስዋዕቱ ሲነፈግ እውቅና፣ ጴጥሮስነት ከንቱ ከመሞት በበርከት፣ ላላፊ ላግዳሚው ሁልጊዜ መንበርከክ። አለና ጫኑኝ ባይ ሀገር ወገን ከጂ፣ በፈላበት ሀገር ሙጃው እንክርዳዱ፣ ሰው በይው አስበይው ገራፊው ቆራጩ፣ ሽብርተኛው ፋሽስት ዘረኛው ጠባቡ። ዋ ዝምታ ለበግም መጅበጅቷት ያውቃል፣ እጅን ማጠፍ ከንቱ እጅን ያስቆርጣል። መጨመቱ ስህተት ባርነት ያመጣል፣ ቃታ ያልሳበም ጣት በስብሶ ይወድቃል። ዋ የአይሸዋ መሬት ስንት የወደቀለት፣ የባሌ ያረርጌ የጅማ መሬት ደም የፈሰሰበት፣ የአፋሩ መሬት ስንት ሰው የሞተለት፣ ዛሬ ሰው ጠፋና አረብ ጨፈረበት፣ ኮሪያው ጅቡቲው ባለቤት ሆነበት። ግራዚያኖ ነጩ ሚሊዮን ሲገድል፣ ግራዚያኖ ጥቁር ብዙ ሺህ ሲበትር፣ ጀግኖች ሲሰቀሉ ጀግኖች ሲገደሉ፣ ምድር ቀውጢ ሆና አመፅን አርግዛ፣ ጉህን ስትጠብቅ ብሩህ ቀን ሊመጣ፣ እናም በከተማው በመላ ሀገሩ በዱር በገደሉ፣ ከጠባብ ከፋሽስት ጓዶች ሲዋደቁ፣ ፖለቲካ መድረክ ዛሬ አጣባቢዎች ከወዴት ነበሩ? ጠባቦች በጋራ አድጊ አማራ ገዳይ ብለው ሲፎክሩ፣ ባሲምባ በወልቃይት በቋራ መተከል ጀግኖችን ሲገድሉ፣ ጠባቦች ሱዳኖች ግፍን ሲፈጽሙ ኢትዮጵያን ሲደፍሩ፣ አቶ ጋሼ ዶክተር ወዴት ነበሩ? እስቲ ለመመለስ ተነሱ ሞክሩ። ትናንት ሀገር ገዳይ፣ ትናንት ዜጋ ገዳይ፣ ትናንት ሀገር ገዢ ጨቋኝ ሕዝብ አሰቃይ፣ ጀግኖች ያለቁ እንዴ ዛሬ አርበኛ ሲባል፣ ንስሐ ሳይገባ ጸጸትን ሳያሳይ? ታሪክም ድንበርም ጠባቂ ሰው ካጣ፣ ጉድ በራሳችን ላይ ወዮላት ኢትዮጵያ። ያ የከፋ መሬት የቡናው መብቀያ፣ የሉባቦር መሬት የዚያም የወለጋ፣ የሲዳሞ መሬት የሻኪሶ ወርቆ፣ የኢትዮጵያ መሬት አስኮምጂ ያለሙ፣ ባዕድ ጨፈረበት ዜጎቿ የት ገቡ? ፎገራ ይቅርና ሽሮ ሜዳም ሰፋ፣ ዳሸን ላይታሰብ ደፎ ላይወጣ፣ ሀገር ማዳን ከባድ ሕይወትን ጠያቂ፣ መከራና ፍየል በደል አሸካሚ፣ ዘረባና ወሬ በገበያው ደርቶ፣ በአፍጦር ሰባቂዎች ድርጊት አፈር በልቶ፣ ሁሉም አፍረተቢስ ሁሉም ትችት አምራች፣ ሁሉም ትውልድ ወቃሽ ሁሉም ታሪክ ደርሳሽ ሶስት ሺው ተክዶ መቶ ዓመት ተባለ የኔ ቢጤው ደሃ ጨቋኝ ተመሰለ። ያልነበረው ነበር ተብሎ ሲተረክ የነበረው ሲካደ ሰማዕት ሲወገዝ ትናንት የደም እጆች ዛሬ እርኩሳፎች ትናንት የደም እጆች ዛሬ ዋሾ ምስክሮች ጉልበትም ለትግል መሆኑ ቀረና መንበርከክ መስገዱ የውርደት መውደቂያ ይሆን ተባለና ሰው እሪያ ሆነ መጨቅየትን መርጦ እጆች ለጠመንጃ የሚል ጀግና ጠፍቶ ያድንጋይ ዳቦ ዘመን ከቶም ያላየ ነው በይመጣል ተስፋ በህልም እየኖር ነው እንክርዳዱ በስቶ እሚወይን በርክቶ ሀገር ጉድ መጣባት ማጨርታ ጋይ ጠፍቶ ያ የጎጃም መሬት ስንት ወደቀለት የአባይ ወንዛችን የተዘፈነለት የግብፅ መጫወቻ መሆን ነበረበት። አቡኑ ታጣቂ ቆንጆን አሽኮርማሚ ሽማግሌው ጨቅላ የማይሆን መካሪ ሐኪሙም ያው ጠንቋይ የምሁር አላዋቂ አሳን በተራራ ሊያረባ ፈላጊ ሰለባውም ደነዝ ሰላቢ አዳናቂ ገዳይ ሀፍረተ ቢስ ሽልማት ፈላጊ መጣና ድብልቅልቅ የጨረባ ተስካር ደልቅ ጫንከበሮ ለዘረኞቹ ዛር ጨቋኝ ደም አፍሳሹ ጠባቡ ፋሽስቱ ታሪክ ጻፊ ሆኖ ተረት ተረት ከንቱ መስካሪ አስታዋሽ እየተባባሉ የክህደት መደብር መንደርደሪያው ሞልቶ አዲስ ስም ወጥቶለት ፓርላማና ሸንጎ የወንበሩ ሽሚያ ክብር እየገፈፈ ሰው እያቀለለ የቅሌቱም ክርፋት የፈረንሳይ ሽቶ ሆኖ እያባበለ ስንቱ ተዋረደ ስንቱ ነሆለለ በሕዝብ ሰቆቃ ላይ ተራኳች በዛና ተደሳች በዛና ሀገር ቅርጫ ሻመው በዴዎቹ መንጋ አስመሳዩ ታጋይ ሽፍንፍን ዘረኛ ዘመናዊ ባንዳ ተምቾች እየፈሉ ሀገር እየበሉ ዜጋ እየገደሉ የሳጥናኤል በረት በያውሬና የጉዱ ደደቢት አድዋ መንጋው የጠባቡ ሲርመተመት በአገር ሲቦጠቡጥ አገር ሲጨፍር ጧት ማታ ሰው የሚለው ጠፍቶ ቅጣት የሚቀጣ የሚጠራ ጠፍቶ እጆች ለጠመንጃ ጣቶችም አንድበው አንስብ ብለው ቃታ የጀግኖቹ ሀገር የሁሉ ኢትዮጵያ ማን ሊሰማት ይሆን ስትሸጥ ለባዳ ማን ሊያድናት ይሆን ስትጮህ ጠዋት ማታ የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ የአገር ሕዝብ ጀግና ምን መጣበት ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት ¶¶